ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 17ን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ወደ ወልመት ወላ መዛላ ደም ደም አትሽለ ተጣጥ ይማ ሽሽ ደም ታ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ 17 ትንሣኤ የሚነግረኝ ሁሉ ለማመን የሚከብድ ነበር። ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም። ከነሱ ውጭ ታስረው ስለነበሩት የደርግ አጋሮች ስለሚላቸው ቢያንስ ስለ አንዱ እንዲነግረኝ ጠየቅኩት። ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የእስረኞች ለምርመራ መጠራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ በአንዴ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ እላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስላዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዞን ሄደ። ትንሽ ቆይቶ ወደ እኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 ለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 ለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይን አይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳ አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 አለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። እዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድነው ያደረከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገሩ ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየተቀጠቀ ካልወጋህም? ኧረ የምን ፎቶ የምን ስፒል ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫርረው ተላላኪው ገባ። ጥራው ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ ሶስት ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ተቆሞ አስገድሏል አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁሉ ጊዜ አይኑ እየተፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይሄ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት፣ በትዝብትም አየሁት። አተኩሮ ሊያይ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ ሐምሳ አለቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ፣ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ። ዘለቀ በል ንገረው። ሐምሳ አለቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጥቀሃል። ሐፍረት አይታይበትም። መቼ? ባለፈው ሳምንት። ፎቶውን የት አግኝቼ? ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምራቁን ግርገጭ አድርጎ ዋጠና አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠከው። እሺ፣ ስፒል ከየት አመጣው? የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ እናንተ? እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆረቆንዳ፣ የሰው ቆረቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የሕይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው ሐምሳ አለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። ሐምሳ አለቃ ደወሉን ደወለ። ተላላኪው ዘሎ ገባ። ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ። ተላላኪው ሲወጣ ጸጥታ ሰፈነ። ምን አስብ እንደነበር አላውቅም። ዘለቀም ምን እንደሚያስብ መገመት አልቻልኩም። የዳኛውን የሐምሳ አለቃ ሐሳብንም እንዲሁ። ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ ሐምሳ አለቃ። እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም። ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ። ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም፣ ስለዚህ ዋሽቻለሁ ማለት ነው። የሞት ሞቴን ራሴን ለመከላከል የተናገርኩት ነበር። አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስቶ በሐሰት ሊከስ አይችልም አለኝ ሐምሳ አለቃ። ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆመው መልስ አልሰጠሁትም። አምሳለቃ ወረቀት ማገላበስ ሲጀምር እኔ በሐሳብ ተውጬ ጠራጠራውን አያለሁ። ዘለቀ በዚያ ቅብዝብዛይኑ ክፍሉን ያማትራል። ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያዘ ጋዜጣ ለአምሳለቃ ሰጠው። አምሳለቃ ጋዜጣውን ወዲያው መግለጽ ጀመረ። የኔም አይን አብሮ ይገልጻል። የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ። አነጋገሩ በእርግጠኝነት ነበር። ራሴን ተጠራጠርኩ። እውነት አድርጌ ይሆን ብዬ ሁሉ አሰብ። በእርግጥ የመንግስቱ ኃይለ ማርያምን ፎቶ አልጠቀጠቅኩም። ሆኖም ፎቶውና ስቲል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር። ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ። ነፃ ሊሆን እንደማልችል ወለል ብሎ ታየኝ። ከሞት ወይም ከግርፋት እንደማላመልጥ አመንኩ። ዘለቀ ተናግሮ እንደጨረሰ አምሳለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ። አቤት የጊዜው ርዝማኔ! አንድም ጋዜጣ ላይ የተባለው ፎቶ አልተገኘም። ቀኑን ታስታውሰዋለህ? አምሳለቃ ዘለቀን ጠየቀው። አሁን ትዝ የማይለኝ ሁለት ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው። አምሳለቃ የተባሉትን ሁለት ቀን ጋዜጦች አገላብጦ ፈለገ። የለም። አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ። የጌታቸው ጉርድ ፎቶ የለም። ዞር ብዬ ዘለቀን አየሁት። አይኑ ፈጥቷል። ደም ለብሷል። ከንፈሩ ይንቀጠቀጣል። ግንባሩ ላይ ወዝ ይሁን ላባላውቅም፣ ግን ተንጨፍጭፏል። ወዝ ማለት ስለሚወድ ወዝ ይሆናል። አምሳለቃ ተስፋ አልቆረጠም። የጓድ መንግስቱን ጉርድ ፎቶ ፍለጋውን ቀጠለ። የለም 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 የሚል እንደ ገደል ማሚቶ ከሩቅ የሚጮህ ድምፅ የሰማው መሰለኝ። መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው። ተጠንተው ያላለቁ ሊደረስባቸውም የማይችል ሚስጥር። በእርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደ ሰማሁ እስካሁን ድረስ አምናለሁ። አምሳለቃ ተሾመ ሰለቸው። ጋዜጣውን ወደፊት ገፋ እያደረገ በላውጣና ሳየው አለው ትንሽ ብስጭት ብሎ። ዘለቀ ጋዜጣውን እያየ ተቁለጨለጨ፣ አጉረቀረጠ፣ የተወሰኑትን አገላበጠ። አሁን የአምሳለቃ ፊት እየተቀያየረ ሄደ። የዘለቀ ጠይም ፊት ከሰል ምስጋን ይግባውና ጥቀርሻ መሰለ። አምሳለቃ ድንገት ከመቀመጫው ተነሳ። በማርያም ዕለት የንጹህ ሰው ደም ልታስፈሰኝ ነበር አለው ዘለቀን። እኔ ባላውቀውም በኦርቶዶክስ ስሌት ቀኑ 21 የማርያም ዕለት ነበር። በዚያን ዕለት ማመኑ ገረመኝ። የሊቀመንበሩ ጉርድ ፎቶግራፍ ቢገኝ ሊገለኝ ነበር አልኩ ለራሴ። ደወሉን ሲደውል ተላላኪው ገባ። እኔን ይዞኝ ለመጣው መርማሪ እንዲያስረክበኝ አዘዘው። ዘለቀና አምሳለቃ እዚያ ሲቀሩ እኔ ወጣሁ። ከዛው ሳንርቅ ከአምሳለቃ ቢሮ ድምፅ መሰማት ጀመረ። አምሳለቃ ሲሳደብ ነበር። ወዲያው የጥፊ ድምፅ ሰማን። በዘለቀ ላይ ያረፈ ጥፊ እንደሆነ ገምቻለሁ። ጥፊው የአምሳለቃ ይሁን የማርያም ግን አላወቅኩም። ከኔ ጋር ከመጡት ከአንዱ ልጅ በስተቀር ሌሎቹ ጉዳያቸውን ጨርሰው ኮሪደር ላይ ቆመው አገኘዋቸው። ከሌላ ክፍል የመጣውን አንዱን ልጅ የተከሰስኩበትን ምክንያት ነግሬው እሱን ምን እንዳሉት ጠየቅኩት። ኢህአፓ አልጠፋም ብለህ ታወራለህ ተብዬ ነው ብሎ እሱን የተቆመበትን የሌላውን የጆሮ ጠቢ ስም ነገረኝ። በኋላ እንደሰማነው የምርመራ ማዕከሉ በእያንዳንዱ ክፍል ጆሮ ጠቢዎች አሉት። ያን ቀን ታዲያ እነዚሁ ጆሮዎች ወርሃዊ ይሁን የመንፈቅ ሪፖርት ማድረጋቸው ነው። ዘለቀ የከሰሰኝ የሚያቀርበው ሪፖርት ስላጣቆ ነው። የተጠራነው ልጆች በሙሉ ጉዳያችን ስላለቀ በመጣንበት ሁኔታ ተሰልፈን ተመለስ። ወደ ተለያየ ክፍል እንድንበተን ስለታዘዘ ከሶስት ቁጥር ወደ ሶስት ቁጥር ተዛወርኩ። ዘለቀ እንደጠቆመብኝና እንዲጠነቀቁ ለሶስት ቁጥር ጓደኞቼ ወዲያውኑ መልእክት ላኩ። ዘለቀ ያን ቀን እንደተገረፈና ሂሳቡን እንዳገኘ ሰማሁ። ከዚያ ቀን በኋላ አይኑን አይቼው አላውቅም። የት እንደሄደም አላውቅም። እስኪ በቃኝ ከት ብዬ ሳኩ። ትንሽ ቆይቼ ደግሞ ነገሩ ሁሉ ገረመኝ። ለማንኛውም ስለ ዕለቱ የማርያም ችሎት ዳኛ ስለ አምሳ አለቃ ተጨማሪ ነገር መስማት መፈለግ ብቻ አይደለም፣ በጣም ጓጓሁ። ቅድም እንደነገርኩህ አምሳ አለቃ ተሾመ የማዕከላዊ የመርማሪዎች ቁንጮ ነው። በጣም የሚፈራ ጨካኝ ሰው ነው። ሰውየው በምርመራና የስነ ልቦና ጫና በመፍጠር የተነካነ ነው። ንግግሩ ሽብር ይፈጥራል። እንደገና ደግሞ እንዳባት አይነትም ነው። በጥሞና ለተመለከተው ሁለት ሰብዕና ያለው ይመስላል። ጭካኔና ሐዘኔታ የተቀላቀለበት በኔ እይታ ማለት ነው። ይህ ሁለት ገጽታው ተፈጥሯዊ ይሁን ወይም ደግሞ በሙያው የተካነው አላውቅም። እንደ ሌሎቹ ፋሽስቶች መጀመሪያ ያየሁት ዕለት አልጠላሁትም። አምሳ አለቃ ቢያንስ ሶስት ጊዜ ከያባ ጥይት አምልጧል። ገደብ የሌለው ጭካኔው የተረጋገጠው ማዕከላዊ ለአጭር ጊዜ ጥበቃ ላይ የተሰማራ የያባ ደጋፊ በሰጠው ሪፖርት ነው። የሚገደሉ ልጆችን ከእስር ቤት አስወጥቶ እንዴት መኪና ላይ እንደሚያሳፍራቸው የሚገልጸው ያ ሪፖርት ዘግናኝ ነበር። ልጆቹ ሲሳፈሩ አምሳ አለቃ እዚያው ይቆማል። እንዲህ አርጓቸው፣ እንደሱ አይደለም እያለ መመሪያ ይሰጣል። ሟቾችን በሆዳቸው በማስተኛት እጅና እግራቸውን ወደ ኋላ አስደርጎ በፕላስቲክ ገመድ ያሳስራቸዋል። ከዚያ በኋላ በሁለት ወታደሮች እጅና እግራቸውን አስይዞ እንደ ጆንያ መኪና ውስጥ ያስወረውራቸዋል። ይህ ዘግናኝ ሁኔታ ከተሰማ በኋላ ነበር ኢህአፓ የመጀመሪያውን ሙከራ ያደረገው። ከዚያ ሙከራ አምሳ አለቃ አመለጠ። ለሁለተኛ ጊዜ የእሱ ጉድ የወጣው 40 ልጆች ሊገደሉ ሲላኩ 6 ልጆች ከመኪና ዘለው ካመለጡ በኋላ ነው። የእነሱ ሪፖርት ደግሞ ጭራሽ የማይታመን ነበር። እንዴት ያስገርፍ እንደነበር! ለሞት የሚያስልካቸውን መኪና ውስጥ በጣር ሲጮሁ እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ኢህአፓ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ኢህአፓ አትለቀውም። ለተለየ ጉዳይ ወደ ደርግ ጽህፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ኢህአፓ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል። ለራሱም ሳይገርመው አይቀርም። እሁድ እሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። አምሳ አለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። አምሳ አለቃ ተሾመ ተራ መርማሪ ነው። ግን ቁጥር 1 ነበር። ትላልቅ የመርመራ ጉዳዮች ካሉ መርማሪው እሱ ነው። በተለይ ኮልፌ ሀባ ሰዎች ከተያዙ የሱ ናቸው። አምሳለቃ ተሾመ ይዞታል የተባለ መርመራ ያለ ምንም ጥርጥር አደገኛ ወንጀል ነው። ውጤቱም ሞት ነው። እሱ በያዘው መርመራ ያልተገደለ ሰው ካለ በርሽናው የሞተ መስሏቸው ተተውት ይሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነ ሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ከአመታት በኋላም ቢሆን በጭፍራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ አመተ ምህረትና በዚህ ወር አይደለም? እዚህ ቦታ አይደለም የተያዝከው? ከነገሌ ጋር አይደለም የታሰርከው? ሲል ጥንቋይ ነው እንዴ ያስብላል። የምርመራ ስራ እንደ ሌላው ስራ የተከበረ ሙያ ነው ብያምናለሁ። እነሱ ግን አረከሱት። ለመንግስት ሳይሆን ለደርግ ስለቆሙ ህዝቡን ጨረሱት። ለተከበረው የምርመራ ሙያ ስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በዓለም ላይ ያልተፈጸመ ግብ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አሰጣቸውም። ወደ ጉዳያችን እንግባ። አምሳለቃ ከኛ ከያባዎች የበለጠ የመኢሶን ሰዎችን ይጠላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው። ፈርጣጭ ሁሉ ይላቸዋል። ያባ ወንድ ነች፣ ዓላማ ያላት፣ ለዓላማዋ የምትሞት። እናንተ መኪና ሙሉ ሰው ጠቁማችሁ እኛን በስራ መወጠር ብቻ ነው ስራችሁ። በምንም መመዘኛ የሀባ ጫፍ ላይ አደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች፣ አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው። ዋናው በር ላይ ይቆምና የእኛ ጠላቶች መሆናቸውን ጠቆም ያደርገናል። በሉ ደህና ቦታ ሰጣችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገውን ነዋ። በ1970 ዓመተ ምህረት እውቅ ጨካኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ እስረኛ ይገለላል። አምሳለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። አምሳለቃ ጥቆማ ተደጋጋሚ ጉሽሚያ የደረሰባቸው ሰዎች ለአስተዳደር ያመለክታሉ። ያባዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ፣ የብዙሃኑን ድምፅና ሕግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህ አይነት ምላሽ ደግሞ ዋናው ተዋናይ አምሳለቃ ነው። ለምንድን ነው ግን እንዲህ አይነት ስራ የሚሰራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለሆነ የሰደድ አባል ስለመሆኑ ማስረጃ የለኝም፣ ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጭ የሆኑት ናቸው። እንግዲህ ሶስትና አራቱን የአጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፏቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው አምሳለቃ በእኛ በኢህአፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢህአፓ ከተገደለ አምሳለቃ እየተደረደረ ወደ እኛ ይመጣል። ምድረ ኢህአፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮሃል ብቻ ሳይሆን ያንባርቃል። እዛው ቆሞ ማበድ ይጀምራል። ከዚያም አየር መቀበል ይከለክለናል። በቀን እቤት ውስጥ አስገብቶ በሩን ያዘጋብናል። ሌሊት ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። ምናለፋ አምሳለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በኢህአፓ ሲገደል ነው። ምናልባት ራሱን በሟቹ ቦታ ሳያስቀምጥ አይቀርም። ቁልፍ ኢህአፓና በርካታ ልጆች ከተያዙም የምናውቀው በአምሳለቃ ነው። እኛ ጋር ይመጣና እንደ ህፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። አምሳለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማከለዊ የታሰሩ የኢሃፓ አባላት ካሉ ይመረከናሉ። አምሳለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በአምሳለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የኛ ልጆች ያስታውሱኝ ልንገር። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከስሶ ይያዛል። እቃ በመቅበር በገበያ ላይ እጥረት ፈጥራል በሚል ነው የታሰረው። ምናልባትም የባሲ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለአምሳለቃ ተሾመ ተላለፈ። አንድ ሌሊት የዝናብ ቀን አምሳለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከእንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ አምሳለቃ እስረኛውን ይዞ ተመለሰ። ለካ ሌሊት ወደ ጫካ ወስዶ ረሽንሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አልልኝና አስረክባለሁ ይለዋል። ደሞ ለመሐላ አምሳለቃ ጉዳዩ አይደለም፣ የቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ ማለለት። በውላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። አምሳለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጥሬው ነው የመጣሁት እያለ ሲያስቅበት ዋለ። በውላቸው መሰረት ሳይገለው ቀረ። ብዙ ዓመት ታስሮ ሳይፈታ አይቀርም። ባክህ የተሼ ነገር አያልቅም፣ በቃኝ። የሚገርም አምሳለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆንና እንዳልሆን ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓ.ም ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት አጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው በሁሉም እድሜ የሚገኙ ዜጎች በተለይም ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ እውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማንም ይነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አድርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነፃ ለማድረግ ስለ ሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ የአውሬ ሰብዕና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ አራጋው፣ የከፋው ስምዖን ጋሌሮ፣ የሲዳማው ጴጥሮስ ገብሬ፣ የአሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ እሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው ዓለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳደጎሳይ የከፍተኛ 15ቱ ከፈለኝ ዓለሙ የከፍተኛ 16ቱ ቺፕተስፋይ የከፍተኛ 9ኙ ቃልቤሳ ነጎ ትዝሉኛል። ያንዳንዶቹን ስም እኔም የሰማዋቸው ይመስለኛል። ስማቸውንማ መስማት አይቀርም ሰምተዋል። ያንንም የታወቁ ነበሩ። እውቅና እኮ ዘፈን በመስፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። እኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ያባ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓተን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ካዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። ማውቃቸውን የሀባ ልጆች በሙሉ አንድ በአንድ ማስታወስ የቀን ተቀን ስራዬ ነበር። እንደ ወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የኢህአፓ መዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣሁ በኋላ ያለ ጓደኛ መቅረቴን ሳውግን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢህአፓ ታሪክ እኮ እንደነበረው የአባላት ብዛት አልተጻፈም። ተጽፏል፣ ግን በጣም ትንሽ መጽሐፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ኢህአፓዎች ለምንድነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋዕል ጸሐፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግር አልችልም። እውነቱን ነው። ያልደቁት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስትና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኛ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢህአፓን ለሚጠሉ በወቅቱ ያልነበሩ ወይም የወቅቱን ሀቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍት ተመቸ። እኛን ለዴሞክራሲና ለህዝባዊ መንግስት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለአገር ግድ የሌላቸው ጦር ሰባቂ ትውልድ በሚል የአንዳንድ ኮንፈረንስ የፖለቲካና የጥቂት ልብወለድ መጽሐፍ ማሟሻ አደረጓቸው። ኢህአፓ በርካታ ስህተት ነበሩበት፣ ይህ አያጠያይቅም። ያንን ነጥሎ በሚዛናዊነት መተቸት ግን እውቀትም ነው ታሪክም ነው። ተወኛ ቦ እየመላለስ ከዚያ ውስጥ ትከተኛለህ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆኑም ጥቂት የአሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠር ኖሮ ሲሉ ሰምቻለሁ። ሁሉም እኮ ኢህአፓን አይጠላም፣ ሁሉም ደግሞ ኢህአፓን መውደድ የለበትም። የማወራው ታሪኩ ያለመጻፉ ላይና አልፎ አልፎ ሚዛን አልባ የሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ኢህአፓ በሆንኩ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳ ነው። ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ የአንድ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሐይም፣ ከላባደር እስከ ወታደር፣ ከአዋቂ እስከ ህፃን ቁጥር ስፍር የሌላቸው ሰዎች ወይ የሃባባል ነበሩ ያለበለዚያም ደጋፊ ነበሩ። ለዛውም ብሩህ አእምሮ የነበራቸው ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኖር። በነገራችን ላይ ስላንድ ወጣት ልጅ ድንገር ቼጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙ ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ይሃባ አልኩት። ለምንድን ነው ታዲያ መጽሐፍ ማጽፎት እያለ እንዴት እንደወቀሰኝ ልነግር አልችልም። ከአመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጽሐፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያል የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቼ ጉቬራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው የአሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን፣ መቼና የት እንደታሰርኩ፣ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። እውነቱን ነው፣ ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲያ ጋዜጣ ነው አልኩት። የተያዘብኝ ግን 2-3 ነበር፣ ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከያባ ጋር የነበረኝን ቁርኝት፣ ምን እንደሰራሁ፣ ከነማን ጋር እንደሰራሁ እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንዳልነበርኩ ስነግረው አልተናደደም፣ አንጮኸብኝም። ደርግ ጽሕፈት ቤት የሰጠሁትን ቃል ሰላምታ ተነገርኩት። ከምነግረው በላይ ብዙ የሚጽፍ መስሎኛል። በጣም ግራ ተጋባው። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽሕፈት ቤት የመጣ የኔው መሰለኝ። መርማሪው ስራ የበዛበት ይመስላል። የኔን ጉዳይ ጨርሶ ወደ ሌላ ምርመራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈርም አለኝ። ምን እንደ ጻፈ እንኳ ሳያስነብበኝ ፈረምኩለት። ደቦ ለፊርማ። ከዚያ እንደወጣው ነገሩ ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳወጣ ሳወርድ ሰነበት። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። ሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴን እንደሚፈላው ቀዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገለበጠ በኋላ አንድ አመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ የገባው ዜናውን ለእስር ጓደኞቼ ያበሰርኩ፣ በሁለት ጣታቸው እያጨበጨቡ በድምፅ ደግሞ እያሉ የደስታ የተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምፅ ደግሞ በረጅሙ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ ሁለት ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ ዓመት ፍርድ የገረማቸው የተወሰኑ ልጆች የአባ ውስጥ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፉኝ። የኢሃፓ የብረት ዲሲፕሊን ገና ከደሜ አልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። ስድስት ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስም ረስቼዋለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስታወስ ሞክረናል። ሲራክ፣ አስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱልአዚዝ፣ ሁለቱ መስፍኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንዲሆን በካቦው ታጨው። ሁለት ሶስት ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨሁት። ለምግብ አመላላሽነት የሚያበቃውን መስፈርት አሟላለሁ። አንደኛ የኢሃፓ አባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ ሁለት ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈቅኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓ! ፊቴን ታጥቤ ጸጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀው። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቀስ ስልጠና በካቦ ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጠና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት እድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ እድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስኩ በኋላ እያጮለቅ እናቴን መጠበቅ ጀመርኩ። መጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። እፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፕሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር ብታደርግ ታያይ ነበር። ወደ ፍታሹ ጀርባ ጠጋልኩና እማዬ ብዬ ተጣራው። ቀና ስትል አየችኝ። አይኗን አፍጣ አፏን ይዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማይ አንጋጣ አንተ ምን ይሳንሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔ መንባ ኩልላለ በማል ፖሊሱ ገለል ይበሉ አላት። እኔ ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ቃ ሲመጣ ፖሊሱ የስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ አመት ተፈርዶብኛል፣ መስከረም ላይ ፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነኝ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራሁ የምናገረው በጣም በፍጥነት ነበር። ሁሉንም በሚስጥር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጠዋት። የአሁኑ መስከረም ስትለይ አዎ ስላት፣ ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች እያሰቡ ለቅሷቸውን ጀመሩ። እናት የመሆን ዕዳ! ከቀናት በኋላ ለመፈታት ሁለት ወር እንኳ የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። ለላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጧት ከአንድ እስከ 3 እንዲከታተሉ በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሽ
Yeah. Thank you.